ህመም መንስኤው ብዙ ነው። አንደኛው በመንስኤ እኛ የምናነሳው እንደዚህ ሰሰሮች ወይንም ደግሞ ጭንቀት የሚፈጥሩ ነገሮች ድብርትን ከማባባስን በተጨማሪ ተጋላጭነትን ይጨምራሉ የሚል የተለያዩ ጥናቶች አሉ። ነው
ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
እናነሳው እንደዚህ ሰሰሮች ወይንም ደግሞ ጭንቀት የሚፈጥሩ ነገሮች ድብርትን ከማባባስን በተጨማሪ ተጋላጭነትን ይጨምራሉ የሚል የተለያዩ ጥናቶች አሉ። እና የሀገሪቱ ሁኔታም ያው እንግዲህ ከፍተኛ ሚና ይኖረዋል ብዬ አስባለሁ።
ዶክተር ስቴፋኖስ እንዳላማው ነው የሰማናችሁ። የስላምሮ ህክምና ሐኪም ናቸው። ሰዎችን እስከ ራስ ማጥፋት ድረስ ለሚገፋፋው የአምሮ ጤና ሁኔታ ሙያዊ ማብራሪያቸውን በምሽቱ ይሰጡናል። እኛና ሌሎች ጉዳዮች የተካተቱበትን የምሽቱን መሰናዶ ሀብታሙ ስዩም መራለው፣ ኤልያስ አስማረ ደግሞ የድምጽና የምስል ቅንብሩን ይከውናል። አብራችሁን ስለምትቆዩ በእጅጉ እናመሰግናለን። ወደ ቀዳሚው ዝግጅት እንሻገር። በኢትዮጵያ ውስጥ ከተሞች ነባር መልካቸውን የቀየሩ ግንባታዎችን እያስተናገዱ ይገኛሉ። ግንባታዎቹ የሀገሪቱን ገጽታም ሆነ የህዝቦችን አኗኗር በበጎ የመለወጥ አቅማቸው ባይካድም በሚሊዮኖች የሚቆጠሩ በሀገሪቱ ውስጥ ያሉ አካል ጉዳተኞችን ታሳቢ ማድረጋቸው ምቾትና ፍላጎታቸውን ከግምት ውስጥ ያስገቡ ስለመሆናቸው ግን ጥያቄ ይነሳባቸዋል። በጉዳዩ ላይ የህግ ማብራሪያና የግል እይታቸውንም እንዲያጋሩን እንግዳ ጋብዘናል።
ኢትዮጵያ እንደራሷ ህግ ልታስፈጽማቸው ቃል ገብታ ከፈረመቻቸው ዓለም አቀፍ ህጎች አንዱ የመንግስታቱ ድርጅት የአካል ጉዳተኞች መብት ስምምነት ነው።
ይህ ስምምነት ደግሞ ከሚያነሳቸው አንኳር ጉዳዮች መካከል አንዱ የተደራሽነት የአክሰሲቢሊቲ የተለያዩ አገልግሎቶች፣ ህንጻዎች ለአካል ጉዳተኞች አመቺ በሆነ መንገድ መሰራት አለባቸው የሚለው ድንጋጌ አንዱ ነው።
የሰማችኋቸው በአካል ጉዳተኞች ጉዳይ ላይ የህግ ባለሙያና አማካሪ የሆኑትን በምሽቱ በመረጽነው ርዕሰ ጉዳይ ላይ ሙያዊ ትንታኔያቸውን ሊያጋሩን የፈቀዱትን አቶ ዳኛቸው ቦጋለን ነው። ተደራሽነት ሲሉ እሳቸው ቀደም ብሎ የጠቀሱት ሀሳብ ሰፋ ያለ ይዘት አለው። ምናልባትም ተጨማሪ ማሳያዎች ካስፈልጉ እንሆ።
ለምሳሌ ከግንኙነት ፋሲሊቲዎች አንጻር መስማት የተሳናቸው፣ አይነ ስውራን፣ አይምሮ እድገት ውስንነት ያለባቸው አካል ጉዳተኞች እንዲሁም የፊዚካል ዲሴቢሊቲ የአካል ጉዳት ፊዚካል ዲሴቢሊቲ እንደኔ አይነት ለምሳሌ ያለባቸው አካል ጉዳተኞች የተለያዩ አገልግሎቶችን እንደ ማንኛውም ዜጋ በእኩልነት አካል ጉዳት ስላለባቸው ብቻ የማግለያ ምክንያት ሳይሆን እንደ ማንኛውም ዜጋ አመቺ ተደርገው እንዲሰሩላቸው ይጠይቃል አንቀጽ 9 የዓለም አቀፉ የአካል ጉዳተኞች ስምምነት። ከዛ በተጨማሪም ሪዝነብል አኮሞዴሽን የሚባል ኮንሰፕት ደግሞ አለ። ሪዝነብል አኮሞዴሽን ማለት ምክንያታዊ የሆነ ማመቻቸት ማለት ነው። እንደ አካል ጉዳቱ አይነት አንድ ሰው ከዛ ጋር በተያያዘ ሪዝነብል በሆነ መንገድ አስፈላጊው ማመቻቸት እንዲደረግላቸው የሚል ድንጋጌም አለ። ሌላው የዓለም አቀፉ የአካል ጉዳተኞች ህግ ኮንሰፕት ከዚሁ ጋር የተያያዘ ምንድነው? ዩኒቨርሳል ዲዛይን የሚባል ኮንሰፕት ነው። ይሄ በተለይ በአርክቴክቸር ሙያ በስነ ህንጻ ሙያ አንዱ ትልቁ መመሪያቸው ነው። ዩኒቨርሳል ዲዛይን ማለት አንድ ህንጻ ሲገነባ፣ አንድ ግንባታ ሲገነባ፣ መንገዶች ሲገነቡ፣ መዋቅሮች ሲዘረጉ አካል ጉዳተኞች ብቻ ተብሎ ሳይሆን ለሁሉም የህብረተሰብ ክፍል ተደራሽ መሆናቸውን በማረጋገጥ ላይ ተመስርተው ካልተሰሩ ከጥቅማቸው ጉዳታቸው ሊያመዝን ይችላል።
በሚሊዮኖች ለሚቆጠሩ ከአካል ጉዳትና ተፈጥሯዊ ውስንነት ጋር የሚኖሩ ዜጎቿን ለማገዝ ኢትዮጵያ የፈረመችው ህግ 12 ዓመታትን ደፍኗል። እሱን የተከተሉ ደጋፊ ህጎችም አሉ። ሀገሪቱ በይዘቱ አጓጉ የሆነውን ህግ ለመተግበር ምን ያክል ተጉዛለች የሚለው ጥያቄ ግን ወጥ መልስ አይገኝለትም። ሌሎች ዝርዝር መብቶችን ትተን የከተሞችን ነባር መልክ እየለወጡ ያሉ አዳዲስ ግንባታዎች አካል ጉዳተኞችን በበቂ ሁኔታ ታሳቢ ያላደረጉም በሚል ትችት ይቀርባል። ኢትዮጵያ በዚህ ረገድ ያለችበትን ደረጃ አቶ ዳኛቸው እንዲገልጹታል።
ወደኋላ ቀርተናል ማለት ብቻ ትንሽ የሚያንስ ይመስለኛል። ብዙ ግንባታዎች በሚገነቡበት ጊዜ፣ መንገዶች በሚገነቡበት ጊዜ፣ የባቡር ፕሮጀክት ለምሳሌ በሚሰራበት ጊዜ በእርግጥ ለአካል ጉዳተኞች ተደራሽ ለማድረግ ታሳቢ ለማድረግ እንደተሞከረ ሙከራዎች ይታያሉ። ለምሳሌ ራምፖች፣ ዊልቸር ራምፖች የባቡር መስመሮች ላይ ስቴት ፕሮጀክቱ ላይ ስቴት ለአካል ጉዳተኞች ተብለው ለማመቻቸት የተሞከሩ ነገሮች አሉ። ነገር ግን ጥቅም ላይ ለማዋል እነሱን እጅግ በጣም አስቸጋሪ ነው። ምክንያቱም ተጨማሪ አስፈላጊ የሆኑ ፋሲሊቲዎች ሙሉ በሙሉ ተሟልተው አይገኙም። ስለዚህ ህንጻዎች ተደራሽ አይደሉም። በትምህርት ቤቶች አካባቢ አብዛኛው ትምህርት ቤት፣ አብዛኛው መገልገያ፣ አብዛኛው የጤና ተቋም ለአካል ጉዳተኞች ተደራሽ አይደለም። ነገር ግን ቀደም ሲል እንዳልኩ ከመንግስታቱ ድርጅት የአካል ጉዳተኞች ስምምነት በተጨማሪ በሀገራችን ደግሞ አንድ አዋጅ አለ። አዋጅ 624 2009 የሚባል አዋጅ አለ። የህንጻ አዋጅ ነው ይሄ። ይሄ አዋጅ ለአካል ጉዳተኞች ብቻ ተብሎ ሳይሆን ማንኛውም ህንጻ በሚገነባበት ጊዜ ማሟላት የሚገባቸው መስፈርቶች ብሎ ከሚያስቀምጣቸው ውስጥ አንዱ ለአካል ጉዳተኞች ተደራሽ መሆን አለባቸው እነዚህ ግንባታዎች የሚል ነው። ስለዚህ አሁን ለምሳሌ በሰፊው የመንግስት ፕሮጀክት አለ። አንድ 40-60 ወይም 20-80 የሚባሉ የኮንዶሚኒየም ፕሮጀክቶች አሉ። ለምሳሌ እነዚህ ፕሮጀክቶች በአብዛኛው የአካል ጉዳተኞች ተጠቃሚዎችን ያገናዘቡ አይደሉም። አንደኛ ቤቶቹ የሚሰጡት ለባለ እድሎች ከሶስተኛ ፎቅ ወይም ከሁለተኛ ፎቅ ምናምን በላይ ነው። ፎቆቹ በአብዛኛው ሊፍት የላቸውም፣ ኤሊቬተር የላቸውም። አላቸው እንኳን ቢባል ኤሊቬተር፣ ወደ ኤሊቬተሩ ደግሞ ለመድረስ እጅግ በጣም አስቸጋሪ አመቺ ያልሆኑ ሁኔታዎች ይፈጠራሉ። አንዳንድ ደግሞ የማልፋንክሽን የሚያደርጉ ኤሊቬተሮች በሚኖሩበት ጊዜ ጥገና በአስቸኳይ አይደረግም። ብዙዎቹ ፋሲሊቲዎች ላይ ሊፍቶች በማይሰሩበት ጊዜ ጥገና አይደረግም።
እኒህ በወረቀት ላይ የሰፈሩ ህጎች አለመተግበራቸው የሰዎችን ህይወት የነጠቁ ክስተቶች መንስኤ መሆናቸው አልቀረም። ከአሳዛኝ ማሳያዎች መካከል አንዱን ለበርካታ ዓመታት አካል ጉዳተኞችን በሚመለከቱ ጉዳዮች ላይ የህግ ባለሙያና አማካሪ ሆነው የሰሩት አቶ ዳኛቸው ቦጋለ ያጋሩናል።
በቅርቡ አይ ቲንክ አንድ ዓመት ሁለት ዓመት በፊት ይመስለኛል አንድ አይነ ስውር ኢትዮጵያዊ ወደ አንድ መገልገያ በሚሄድበት ወቅት የመንግስት ተቋም ነው ተቋሙን ለጊዜው ከመጥራት ቆጠባለው ያ ተቋም ሊፍት አለው። ነገር ግን ሊፍቱ ወይ ስራውን አልጀመረም ወይ በጥገና ላይ ነው ያለው። ይህንን የሚያመላክት ምንም ምልክት አልነበረም ወይ ደግሞ ለዛ ለአይነ ስውሩ ሊያውቀው በሚገባ መንገድ ኖቲስ ሊያደርገው በሚገባ መንገድ አልተነገረውም። ስለዚህ ያንን ኤሊቬተር ለመጠቀም ከፍቶ ሲገባ እዛ ውስጥ ወድቆ ህይወቱ አልፏል። ወዲያውኑ ህይወቱ ያለፈው ይሄ በጣም የቅርብ ጊዜ ትዝታ ነው።
ከስድስት ዓመታት በፊት ገደማ የመንግስታቱ ድርጅት የህፃናት አድን ድርጅት ዩኒሴፍ ኢትዮጵያ ውስጥ ወደ 8 ሚሊዮን የሚጠጉ አካል ጉዳተኞችና ተፈጥሯዊ ውስንነት ያለባቸው ሰዎች ስለመኖራቸው በአንደኛው ሰነዱ ላይ ጠቅሷል። የፈረመቻቸው ዓለም አቀፍ ህጎችና ያወጣቻቸው ሀገራዊ ህጎች ይህም ብዛት ያለው ማህበረሰብ ህይወት በመቀየር ረገድ ከፍ ያለ ሚና ያለው መሆኑን የተገነዘበች የምትመስለው ኢትዮጵያ ህግጋቱን ለማስፈጸም ምን ከለከላት ብለው መጠየቅ አይቀሬ ነው።
ዋነኛ መልሱ የሚመስለኝ የአካል ጉዳተኞች ተሳትፎ በተለይ በውሳኔ ሰጪነት ሚና ላይ ያላቸው ተሳትፎ እጅግ በጣም ዝቅተኛ በመሆኑ ነው። አካል ጉዳተኞች ህጎች ሲረቀቁ፣ ፖሊሲዎች ሲረቀቁ ተሳትፏቸው እንዲሁ ተሳተፉ ለማለት ያህል ብቻ እነሱን የመጋበዝ ነገር ሊኖር ይችላል። ነገር ግን በዋነኝነት በውሳኔ ሰጪ አካላት ውስጥ እንዲሁም ክትትልና ግምገማ ማድረግ ባለባቸው የመንግስት አካላት ውስጥ የአካል ጉዳተኞች ተሳትፎ በቂ አይደለም። ለምሳሌ የአካል ጉዳተኞችን ጉዳይ የሚመለከተው የመንግስት አካል በአካል ጉዳተኛ ነው መመራት ያለበት። ምክንያቱም ከአካል ጉዳተኛው በላይ ስለዚህ ጉዳይ ሊያውቅ የሚችል ሰው ብዙ የለም። ስለዚህ ኳሊፋይድ የሆኑ ብቃት ያላቸው በጣም ብዙ አካል ጉዳተኞች ባሉበት ሀገር በአመራር ቦታ ላይ በዚህ ጉዳይ ላይ በኃላፊነት ቦታ ላይ የሚቀመጡ ሰዎች ግን ምንም አይነት የአካል ጉዳተኝነት ልምዱም የሌላቸው የህይወት ልምዱ የሌላቸው በዛ ዙሪያ ላይ ዳይሬክት የሆነ ኤክስፒሪየንስ የሌላቸው ሲሆን ይታያል። ይሄ ነባራዊ ሀቅ ነው። በማስረጃ ተደግፎ ሊቀርብ የሚችል ነባራዊ ሀቅ ነው። ስለዚህ ውሳኔ ሰጪ ላይ ከሌለ አንድ የህብረት ህብረተሰብ ክፍል ያንን የህብረተሰብ ክፍል የሚመለከቱ ጉዳዮች ተፈጻሚነታቸው እጅግ በጣም ያነሰ ነው ማለት ነው። ስለዚህ ትርጉም ያለው ተሳትፎ አለመኖሩ ዋነኛ ተግዳሮት ነው ብዬ ማስበው።
ኢትዮጵያ በተፈጥሯዊና ሰው ሰራሽ ምክንያቶች ለአካል ጉዳት የሚዳረጉ ዜጎቿ ቁጥር ቀላል የሚባል አይደለም። በሀገሪቱ የተለያዩ ስፍራዎች የተበራከቱት ግጭቶች፣ ጦርነት ብሎም ከአፍሪካ ከቀዳሚዎቹ መካከል የሚያደርጋት የትራፊክ አደጋ በቀጣይ ዓመታት ከአካል ጉዳት ጋር የሚኖሩ ዜጎችን ቁጥር ይጨምራሉ ተብሎ ይጠበቃል። የኒህ ማህበረሰብ ክፍሎችን ጥያቄዎችና ፍላጎቶች ለማሟላት ወደ መፍትሄ ከሚያደርሷት መላዎች መካከል አንዱን አቶ ዳኛቸው አጋርተውናል።
እነዚህ የአካል ጉዳት መንስኤዎች ባሉበት ሀገር እና የአካል ጉዳት ቁጥር እየጨመረ በሚሄድበት ሀገር የአካል ጉዳተኞችን ጉዳይ ገለል ማድረጉ ወይንም በውሳኔ ሰጪነት ሚና ላይ ቀጥተኛ ተሳትፎ እንዲኖራቸው ለማድረግ ዞሮ ዞሮ የሚጎዳው ሀገርን ነው። እንደሚታወቀው ሊቭ ኖ ዋን ቢሃይንድ የሚባል ፕሪንሲፕል አለ። አሁን በዓለማችን ላይ የተወሰኑ የህብረተሰብ ክፍሎችን ትቶ መራመድ ለመሄድ መሞከር ዞሮ ዞሮ በጠቅላላው የሚጎዳው ሀገርን ጭምር ነው እና በአካል ጉዳተኞች አቅም ማመን ያስፈልጋል። ማየት አይቶ ከዛ በኋላ ገምግሞ ሌሎች ሀገራት እንዳደረጉት ብዙ አካል ጉዳተኞች ራሳቸውን ፕሩቭ አድርገው ሀገራቸውን እያገለገሉ ነው። ያ እዚህ ሀገር ውስጥ ኢትዮጵያ ውስጥ ደረግ ይገባዋል ባይ ነኝ።
አድማጮች፣ በተያያዥ ጉዳዮች ላይ ተጨማሪ ሀሳቦችን ካካተቱ ሌሎች መሰናዶቻችን ጋር መመለሳችን አይቀሬ ነው። ለዛሬው ግን ሙያዊ ማብራሪያቸውና እይታቸውን ያጋሩንን በአካል ጉዳተኞች ጉዳይ ላይ የህግ ባለሙያና አማካሪ የሆኑትን አቶ ዳኛቸው ቦጋለን በእናንተ ስም አመሰግናለሁ። ሀብታሙ ዝይም ነኝ፣ ዋሽንግተን ዲሲ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ከቅርብ ጊዜያት ወዲህ በማህበራዊ ድረገጾች ላይ እንዲሁም ደግሞ በትልልቅ የዜና አውታሮች ላይም በተለያዩ ምክንያቶች ራሳቸውን ያጠፉ ሰዎችን ዜና መስማት እየተደጋገመ ሄዷል። ምንም እንኳ ሰዎች እዚህ ውሳኔ ላይ እንዲደርሱ የሚገፋፏቸው የተለያዩ ምክንያቶች ቢኖሩም በዋናነት ግን ተስፋ መቁረጥና ድባቴ እንደ ምክንያትነት ይጠቀሳሉ። የበለጠ እንድናውቅ ዘንድ በጉዳዩ ላይ የደንገረመው በድባቴና ራስ ማጥፋት ዙሪያ አጠቃላይ የጤና ሐኪም እንዲሁም ደግሞ የስነ አእምሮ ሕክምና ማህበር ፕሬዚደንት ከሆኑት ዶክተር እስጢፋኖስ እንዳላሞ ጋር አጭር ቆይታ አድርጋለች። በመቀጠል ይሰማል።
አመሰግናለሁ እድሉ ስለተሰጠኝ። ያው ዶክተር እስጢፋኖስ እንዳላሞ እባላለሁ። ሜዲካል ዶክተር ነኝ። በተጨማሪም በስነ አእምሮ ሕክምና ስፔሻላይዝ እያደረግኩ እገኛለሁ።
እሺ ዶክተር፣ በድጋሚ አመሰግናለሁ። እንግዲህ በተለያዩ ማህበራዊ ሚዲያዎች ላይ የራስህን ከስነ ልቦና ጋር የተያዙ ነገሮችን ትጽፋለህ። ሰሞኑን ደግሞ ስለ ድብርት ህመም ጽፈህ ነበረ። የድብርት ህመም ከጊዜ ወደ ጊዜ እየጨመረ እንደመጣም በጣም ብዙዎች ይናገራሉ። የድብርት ህመም እንዲጨምር አድርጓል የምትለው ነገር ምንድን ነው?
በተለይ በቅርብ ጊዜያት ውስጥ ማህበራችን የድብርት ህመም በተለያየ አጋጣሚ ቁጥሩ በዝቶ እናያለን። ምናልባትም እንግዲህ ለቁጥሩ መብዛት አንድም የአዌርነስ ወይም ደግሞ የግንዛቤ መሻሻሎችን እንደ ምክንያት ልናነሳ እንችላለን። ማለት ሰው የሚሰማውን ስሜት ሳይደብቅ በሶሻል ሚዲያም ሊሆን ይችላል ከባለሙያም ጋር መነጋገር ስለጀመረ እና ወደ አህዱ ዓለም ማምጣት ስለጀመሩ ሊሆን ይችላል አንደኛው። ሁለተኛው እንጨምር ምክንያት ሆኗል ብዬ ማስበው እንግዲህ ሀገሪቱ ያለች አጣብቂኝ፣ እሱንም እንደ ምክንያት ልናነሳ እንችላለን። ያው እንግዲህ የተለያዩ መጽሐፍት እንደሚሉት ለድብርት ህመም መንስኤው ብዙ ነው። አንደኛው እንደ መንስኤ እኛ የምናነሳው እንደዚህ ስትረሰሮች ወይንም ደግሞ ጭንቀት የሚፈጥሩ ነገሮች ድብርትን ከማባባስን በተጨማሪ ተጋላጭነትን ይጨምራሉ የሚል የተለያዩ ጥናቶች አሉ እና የሀገሪቱ ሁኔታም እንግዲህ ከፍተኛ ሚና ይኖረዋል ብዬ አስባለሁ።
ባልቴ ወይም ድብርት ስንል ከሌላ የአእምሮ ህመሞች በምንድን ነው የሚለየው?
የተለያዩ አይነት የስነ አእምሮ ህመሞች ይገኛሉ። እንግዲህ በስነ አእምሮ ባለሙያ ACM-5 ወይም ደግሞ ዲያግኖስቲክ ስታቲስቲካል ማኑዋል የሚባል ህመሞችን የሚለይልን ማኑዋል አለ። እሱ ላይ እንግዲህ ለብቻቸው ከተቀመጡ ህመሞች መካከል አንደኛው የድብርት ህመሞች ወይም ደግሞ በእንግሊዝኛው ዲፕሬሲቭ ዲስኦርደርስ የሚባሉ ናቸው። ብዙ አይነት ናቸው። ሜጀር ዲፕሬሲቭ ዲስኦርደር እንግዲህ ወደ አማርኛው በግርድፉን መልሰው ከተባለ ከባድ የድብርት ህመምም ጨምሮ ሌሎች አይነት በወስ ምክንያት የሚመጡ በመድኃኒት ምክንያት የሚመጡ ሌላም አይነት የድብርት ህመሞች ይገኛሉ። ከሌላ አይነት የአእምሮ ህመም የሚለዩት እንግዲህ አንደኛ ያሳዩት ምልክት የተለየ መሆኑ ነው። የድብርት ስሜት እንዳለ ሆኖ በተጨማሪም ሌሎች ወደ 8 ገደማ ተጨማሪ ምልክቶችን እንደ ምልክት ማንሳት እንችላለን ማለት ነው። ስለዚህ ምልክቶችን ታሳቢ በማድረግ ከሌሎች አይምሮ ህመሞች መለየት እንችላለን ማለት ነው።
በአብዛኛው እንግዲህ እንደ ባለሙያ በእድሜ ማኳያ ሊሆን ይችላል። የትኛው ማህበረሰብ ክፍል ነው በድባቴ በአሁን ሰዓት የተጠቃ ያለው?
ይሄ ራሱን የቻለ ጥናት ሊፈልግ ይችላል። ግን ያው እንግዲህ ባለኝ ልምድ ወይም ደግሞ እንግዲህ እኔ በማቸው ታካሚዎች አማካኝነት ከእሱ ተነስቼ በብዛት እንግዲህ መጽሐፉም እንደሚለው ፒክ ኤጅ ወይንም ደግሞ ድብርት አብዝቶ የሚከሰትበት እድሜ ከሀያዎቹ እስከ ሰላሳዎቹ ባለው የእድሜ እርከን ውስጥ ነው የሚሆነው። ይህ ሲባል ግን ሌሎች የእድሜ እርከኖች ለድብርት አይጋለጡ ማለት አይደለም። በብዛት እንግዲህ እኛ የምንሰራበት ኦፒዲ በብዛት የምናቸው የተለያዩ አይነት ታካሚዎች ይኖራሉ። ወጣቶችም ይኖራሉ፣ ጎልማሳዎችም እንዲሁም አለፍ ሲል በእድሜ ገፋ ያሉ ህጻናትም ያው እንግዲህ ለድብርት አይጋለጡ ማለት አይቻልም። ግን ኮመንሊ ወይም ደግሞ በብዛት በእኔ ኤክስፒሪየንስ ወጣቶችን በበለጠ የማከሙ ኤክስፒሪንስ ነው ያለኝ። በብዛትም እነሱን ነው በድብርት ህመም ሲጠቁ ሷልኩት።
ወጣቶችን በጣም ተጋላጭ የሚያደርጓቸው ወይም ደግሞ አንተ የጠቀስከውን የእድሜ እርከን ላይ ያሉ ከሀያ እስከ ሰላሳ ያሉትን ተጋላጭ የሚያደርጓቸው ነገሮች ምንድን ናቸው?
አጋላጭ ምክንያቶች ብዙ ነገሮችን ማንሳት እንችላለን። እንግዲህ ቢዮሎጂካል ወይም ደግሞ ስነ ህይወታዊ ምክንያቶች፣ በተጨማሪም ደግሞ የዘረመል ምክንያቶችን ማንሳት እንችላለን። ይሄ ጄኔቲክ ጉዳዮችን ማንሳት እንችላለን። በተጨማሪም ደግሞ ስነ ልቦናዊ ቀሶችንም እንደ ምክንያት ማንሳት እንችላለን። ስለዚህ እነዚህን አጋላጭ ምክንያቶች ከግምት ውስጥ በማስገባት እንግዲህ በተለያዩ ጥናቶችም እንደተረጋገጠው ሲደመርም ያለው ጫና እነሱ ላይ እንግዲህ ከእድሜ እድሜ ሰዎች ሚና እየተለያየ ይመጣል እና አንድም ከእድሜ ጋር ተያይዞ የሚመጡ ጫናዎች ማለትም ዲስ የአሁን ህይወት መጀመር ሊኖርባቸው ይችላል። ብዙ ነገሮች ኤክስፒሪንስ የሚያደርጉበት እድሜ ነው። በተጨማሪም ደግሞ የሆርሞናል ለውጦችም ይኖራሉ። በተለይ ሴቶች ላይ ስትረሶችም ይኖራሉ። ማለት የተለያዩ አይነት ሚናዎች ይኖራሉ እና እነሱን ታሳቢ በማድረግ ይሄኛው እድሜ ቅድም የጠቀስነው ከሀያ እስከ ሰላሳ ያለው እድሜ በበለጠ ተጋላጭ ያደርገዋል ማለት ነው።
በማህበረሰባችን ውስጥ አእምሮ ጤና እንዲሁም ደግሞ ድባቴን ከመረዳት አኳያ ያለው የእውቀት መጠን እንዴት ያዩታል?
እንግዲህ የግንዛቤና የእውቀት መጠን እንግዲህ ባለም ልምድ መግለጽ ያክል እስከ ቅርብ ጊዜ ድረስ ብዙ ሰዎች ስለ አእምሮ ህመም ያላቸው ግንዛቤ እንብዛም የሚባል ነበረ። ያው ከቅርብ ጊዜያት ወዲህ ግን እንግዲህ በተለያዩ ምናልባትም እንግዲህ የመገናኛ ብዙሀን ሊሆኑ ይችላሉ፣ ሌሎችም የተማሩ ሰዎች በሚያደርጉት ንቅናቄ ወይም ደግሞ ግንዛቤ ለማስጨበጥ በሚያደርጉት እንቅስቃሴ ምክንያት ግንዛቤው ትንሽ ከፍ እያለ የመጣ ይመስለኛል። አሁን በተለይ ያለፉት የተወሰኑ አመታትን ካየን ብዙ ሰዎች ስለ አእምሮ ህመም ያላቸው ግንዛቤ በፊት ተነምረው የተወሰነ መሻሻል አለ። እስኪል ግን በቂ ነው ማለት አይቻልም።
ለምሳሌ በድባቴ የሚጠቁ ሰዎች ወይም ደግሞ ግለሰቦች ደርስባቸው የሚችሉ ጉዳቶች ምንድን ናቸው? ይሄ ነገር በጊዜ ካልታከምስ ምን አይነት አደጋ ይኖረዋል?
መልካም። ድብርት ህመም የተለያዩ አይነት ጉዳቶችን በታማሚውም ላይ አለፍ ሲልም በማህበረሰቡ በቤተሰብ ላይ የተለያዩ አይነት ጫናዎችን ሊያሳድር ይችላል። ግለሰቡ ላይ የሚያደርሰው ጉዳት ብንመለከት እንግዲህ ድብርት ምልክቶች አንደኛው እንግዲህ ስለ ማጥፋት ማሰብ ሲልም ደግሞ ራስን ለማጥፋት መሞከር አንዱ ነው እና ስለዚህ ራስን ለማጥፋት የበለጠ ተጋላጭ ይሆናሉ ማለት ነው። እንግዲህ ለተለያዩ ጥናቶች ዘገባ ከሆነ በድብርት ህመም ከተጠቁ ሁለት ሶስተኞቹ ራሳቸውን ስለማጥፋት በአንድም በሌላ ምክንያት ሊያስቡ ይችላሉ። ከእነዚህ ውስጥ ከአስር 15% ገደማዎቹ ደግሞ ይህንን ራስን የማጥፋት ነገር ይፈጽሙታል ማለት ነው። ስለዚህ ምጣኔው ከሌሎች የማህበረሰብ ክፍሎች ከፍ ያለ ነው። ሌላም ደግሞ ስራቸው ላይ ከፍተኛ የሆነ ጫና ሊያሳድር ይችላል። እንግዲህ አንድ የአእምሮ ህመም ነው ለመባል በስራ ላይ በማህበራዊ ህይወት ላይ እና በሌሎች የህይወት ዘርፎች ላይ ከፍተኛ ተጽዕኖ ማድረሱ መለየት ይኖርብናል። አለበለዚያ በአእምሮ ህመም ደረጃ ላይሆን ይችላል ማለት ነው። ስለዚህ ማህበራዊ ጫናውም እጅግ ከፍ ያለ ይሆናል ማለት ነው። ፈልጎ ስልክ ስራቸውን ላይሰሩ ይችላሉ፣ ፕሮዳክቲቭ ላይሆኑ ይችላሉ። ስለዚህ ኢኮኖሚካሊ ወይም ደግሞ በጫና ሊደርስባቸው ይችላል። ቤተሰቦቻቸውን በሚገባው ልክ ላያግዙ ይችላሉ። ይሄ አምራች የተባለው ማህበረሰብ መስራት ካልቻለ ሀገሪቱ ላይ የከፍተኛ የሆነ ጫና ሊያሳድር ይችላል ማለት ነው። የተወሰኑት ጉዳቶች እነዚህን ይመስላሉ።
በእርግጥ አሁን ከቅርብ ጊዜ ወዲህ ደግሞ እጅግ ብዙ ራስን ማጥፋት ዜናዎችም እየሰማን ነው። ይሄ ነገር የሚዲያ ሽፋን ከማግኘት የመገናኛ ብዙሀን ከመኖሩ አንጻር ነው ወይስ እየጨመረ የመጣ ነገር ነው?
በእርግጥም ይህንን ጉዳይ እንግዲህ እንደዚህ ነው እንደዛ ነው ለማለት የራሱ የሆነ ዳሰሳ ይፈልጋል። ምናልባት ግላዊ የሆነ አመለካከቴን እዚህ ጋር ማንጸባረቅ ይኖርብኛል። ምናልባትም በቅርብ ጊዜ ተደጋግመው የምንሰማቸው ራስን የማጥፋት ዜናዎች አንድም የሚዲያው ተጽዕኖ ቀላል የሚባል አይመስለኝም። ሲደመር ደግሞ ያው እንግዲህ ድብርት ህመምም ያው ጥናት ቢፈልግም ግን ያው የተሰነ ጀመር አይነት ነገሮችን እናስተውላለን በእለት ተእለት ስራችን ነው። ስለዚህ የድብርት መጠኑ እየጨመረ በሄደ ቁጥር አንደኛው የምንጠብቀው ነገር የራስን የመጉዳት ሀሳቦች ተደጋግሞ ስለሚከሰቱባቸው እንደዚያን ዜናዎች ሊበዙ ይችላሉ ማለት ነው። እዚህ ጋር ራስ መውሰጠች የመናገር መፈልገው ነገር የሚዲያዎች ዜናዎችን እንግዲህ በምንም ሳያጣሩ ወይም ደግሞ ምንም አይነት ሳንሱር ሳያደርጉ በተለያየ ሁነት ልቅ በሆነ ሁኔታ መንጠቃቸው በተለይ ሪስክ ላለባቸው ሰዎች ራስን ስለማጥፋት ስናስብ ፕሮቴክቲቭ ፋክተር እና ፕሪዲስፖዚንግ ፋክተር ወይንም ደግሞ አጋላጭ ምክንያቶች እና አቃቢ ምክንያቶች ብለን እንከፍላቸዋለን። አቃቢ ምክንያቶች በደንብ በጥሩ ሁኔታ አልነበሩላቸው ሰዎችን እንደ መገፋፋት ነው የምቆጥረው። ሱሳይድ ክላስተር ይባላል እና ሱሳይድ ክላስተር ምንድን ነው? በተለይ በሚዲያዎች ስለ ራስን ስለማጥፋት ከብዙ ሰው በተነገረ ቁጥር ሰዎች ራሳቸውን የማጥፋት ምጣኔያቸው የተለያዩ ሁኔታዎች ሊጨምር ይችላል የሚል ቲዮሪ ነው። ስለዚህ ማህበራዊ ሚዲያዎች እዚህ ጋር ጥንቃቄ እንዲያደርጉ መልካም ነው ነው
እንግዲህ የተነጋገርን ያለ ነው ስለ ድባቴ ነው። ወጣቶችን በትምህርት ቤት ውስጥ ሊሆን ይችላል፣ በከፍተኛ የትምህርት ተቋማት ውስጥ ሊሆን ይችላል ለድባቴ እንዳይጋለጡ እነሱን የማብቃት ወይም መረጃዎች ሊያገኙ የሚችሉበት ሁኔታ እንዴት ነው ሊመቻች የሚችለው?
ስለ ድብርት አናን ካነሳን ላይቀር ወጣቱ ማህበረሰብ በደንብ ግንዛቤ ማስጨበጡ እጅግ በጣም ከፍተኛ የሆነ አስተዋጽኦ ይኖረዋል። ይህንን ለማድረግ እንግዲህ የተለያዩ መንገዶችን መጠቀም እንችላለን። ለምሳሌ በትምህርት ቤቶች ካውንስለሮች ይኖራሉ። እነሱን በደንብ ኃላፊነት በመስጠት እና በማውቃት ስለዚህ ጉዳይ በቂ የሆነ ግንዛቤ ሕክምና ሲያስፈላቸው ሕክምና ቦታ የሚያመሩበትን ሁኔታ በማመቻቸት የቤተሰብ እገዛ በደንብ እንዲያገኙ በማድረግ በተጨማሪም ደግሞ የስነ አእምሮ ሕክምና የሚሰጥባቸውን ቦታዎች በበቂ ሁኔታ በማስፋፋት እና ተደራሽ በማድረግ እነዚህ ነገሮች የበለጠ መከምን ግንዛቤ ማስጨበጥን ይቻላል ብዬ አስባለሁ። ሰዎችም እንግዲህ የስነ አእምሮ ህመም ሲያጋጥማቸው ወደ ህክምና ተቋማት መምጣትን መፍራት የለባቸው። እንግዲህ ብዙዎች የስነ አእምሮ ህክምና በየሆስፒታሎቹ ያለ አይመስላቸው፣ ግን እንደኔ መረጃ በተለይ በአዲስ አበባ ውስጥ ያሉ አብዛኛዎቹ የመንግስት ሆስፒታሎች ስፔሻሊስት ሐኪም ጀምሮ ሳይካትሪ ነርስ ድረስ በመቅጠር የስነ ልቦና ህክምናውን በመስጠት ላይ ይገኛሉ፣ እስከ ጤና ጣቢያ ድረስ ማለት ነው። ስለዚህ የትኛውም አይነት የስነ አእምሮ ህመም ምልክቶችን ሲያሳዩ ወደ ጤና ተቋማት በመሄድ ህክምናውን ማግኘት እና የተሻለ ህይወትን መምራት ይችላሉ ብዬ መልዕክት ማስተላለፍ ፈልጋለሁ።
እሺ፣ ዶክተር ስጢፋኖስ ስለነበረን ቆይታ እጅግ አብዝቼ የማመሰግነው።
እሺ፣ አመሰግናለሁ። ይደን
ጋቢና ቪኦኤ ይቀጥላል። በመቀጠል ደግሞ ሳምንታዊውን የስፖርት መሰናዶው ኬኔዲ አባተ ያቀርብልናል።
አትሌት የዓለም ዘርፍ የኋላው በ10 ኪሎ ሜትር የያዘችው የዓለም ክብረ ወሰን በዓለም አትሌቲክስ ጸድቋል። አትሌቷ ከ10 ወራት በፊት የካቲት ወር ላይ በስፔን ካስቴሎን በተካሄደ የ10 ኪሎ ሜትር ሩጫ 29 ደቂቃ ከ14 ሰከንድ በመሮጥ የዓለም ክብረ ወሰንን በእጇ ማስገባቷ ይታወቃል። በዚህም የዓለም አትሌቲክስ አጽድቆት የነበረውን ኬንያዊቷ ጆይስሊን ጄፕኮስጌ በ2017 ፕራግ ላይ የያዘችውን ክብረ ወሰን በ29 ሰከንዶች እንዲሁም ትውልደ ኢትዮጵያዊቷ ባህሬናዊት አትሌት አልኪዳን ገዛሃኝ በ2021 በ29 ደቂቃ ከ38 ሰከንድ የያዘችውን ክብረ ወሰን በ14 ሰከንዶች አሻሽላለች። የዓለም አትሌቲክስ ምርመራውን አጠናቆ የዓለም ዘርፍ ያስመዘገበችውን ክብረ ወሰን መመዝገቡን ሐሙስ ለት ነው ያስታወቀው። ክብረ ወሰኑን በሰበረችበት ወቅት በእግሮቼ የዓለም ክብረ ወሰን እንዳለ አውቄ ነበር፣ እናም በቅርብ ጊዜ ውስጥ ክብረ ወሰኑን ሊሞክሩ ለሚፈልጉ አትሌቶች ፈታኝ ስራ መስራት እፈልግ ነበር ስትል መናገሯንም ድርጅቱ በድረገጹ ባወጣው ዘገባ አስታውቋል። የእንግሊዝ ፕሪሚየር ሊግ ከዓለም ዋንጫ በኋላ ዛሬ በቦክሲንግ ዴይ ተጀምሯል። የካታሩ የዓለም ዋንጫ ከመጀመሩ በፊት በፕሪሚየር ሊጉ የተካሄደው የመጨረሻ ጨዋታ እሁድ ህዳር 4 ማንቸስተር ዩናይትድ ከፉላም ጋር ያደረጉት ነበር። በውድድር ዘመኑ የመጀመሪያዎቹ 14 ጨዋታዎች 37 ነጥቦችን ሰብስቦ ከፊት በመሰለፍ ሊጉን በመምራት ላይ የሚገኘው አርሰናል እስካሁን በሁለት ጨዋታዎች ብቻ ነው ነጥብ የጣለው። ከነዚህም በአንዱ አቻ ሲወጣ ከማንቸስተር ዩናይትድ ጋር ባደረገው ጨዋታ ብቻ ተሸንፏል። በምርጥ የፕሪሚየር ሊግ አጀማመር አርሰናሎች ከ2007-2008 የውድድር ዘመን ወዲህ ገናን የሊጉ የበላይ ሆነው ሲያሳልፉ ይህ የመጀመሪያቸው ነው። በአውሮፓውያኑ የገና ማግስት ዛሬ በቦክሲንግ ዴይ አርሰናል ከዌስትሃም ጋር የሚያደርጉትን ጨዋታ ጨምሮ 7 ጨዋታዎች የሚካሄዱ ሲሆን በዓለም ዋንጫ ምክንያት የተቋረጠውን ጊዜ ለማካካስ በቀጣይነት የተጨናነቀ መርሃ ግብር እንደሚኖር ታውቋል። ሌሎች ተወዳጅ የአውሮፓ ሊጎችም በዚህና በሚቀጥለው ሳምንት ወደ ውድድር ይመለሳሉ። የስፔን ላሊጋ የፊታችን ሐሙስ በሚደረጉ ጨዋታዎች ሲጀመር የጣሊያን ሴሪያ ደግሞ ረቡዕ ታህሳስ 26 ይጀምራል ተብሏል። የጀርመን ቡንደስሊጋ ዘግየት ብሎ ጥር 12 የፈረንሳይ ሊግ አንድ ደግሞ ጥር 20 የሚጀምሩ ይሆናል። ሐሙስ ለት ይፋ በሆነው የፊፋ የዓለም ሀገራት የደረጃ ሰንጠረዥ ብራዚል የመሪነት ደረጃውን ስታስጠብቅ ሞሮኮ ብዙ ደረጃዎችን አሻሽላለች። 22ኛውን የፊፋ የዓለም ዋንጫ አርጀንቲና ብታነሳም በደረጃ ሰንጠረዡ ግን የብራዚልን ቦታ መንጠቅ አልተቻላትም። በዓለም ዋንጫው ድድሩ በክሮሺያ ተሸንፋ ከሩብ ፍጻሜ ያላለፈችው ብራዚል በጥቂት የነጥብ ልዩነት በአንደኝነት የመሪነቱን ቦታ ስታስቀጥል የዋንጫው ባለቤት አርጀንቲና አንድ ደረጃ በማሻሻል ሁለተኛ ደረጃ ላይ ተቀምጣለች። የዓለም ዋንጫ ተፋላሚዋ ፈረንሳይም አንድ ደረጃ አሻሽላ ሶስተኛ ደረጃ ላይ ትገኛለች። ሁለተኛ ደረጃ ላይ የነበረችው ቤልጅየም ወደ አራተኛነት ስትወርድ እንግሊዝ በአምስተኛ ደረጃዋ ጸንታለች። በዓለም ዋንጫው ሶስተኛና አራተኛ ደረጃን ይዘው ያጠናቀቁት ክሮኤሺያና ሞሮኮ ብዙ ደረጃዎችን ማሻሻል ችለዋል። ክሮኤሺያ 5 ደረጃዎችን አሻሽላ ሰባተኛ ደረጃ ላይ ስትቀመጥ ሞሮኮ 11 ደረጃዎችን ከፍ ብላ 11ኛ ደረጃ ላይ ትገኛለች። ሌላዋ የአፍሪካ ሀገር ካሜሩን 10 ደረጃዎችን አሻሽላ 33ኛ ደረጃ ላይ ተቀምጣለች። ኔዘርላንድስ 6ኛ፣ በዓለም ዋንጫው ያልተሳተፈችው ጣሊያን 8ኛ፣ ፖርቱጋል 9ኛ፣ ስፔን ደግሞ 3 ደረጃ ዝቅ ብላ 10ኛ ደረጃን በመያዝ እስከ 10 ያሉ ሀገራት ውስጥ ተካተዋል። ኢትዮጵያ በሐሙሱ የፊፋ የዓለም ሀገራት የደረጃ ሰንጠረዥ 138ኛ ደረጃ ላይ ነው የተቀመጠችው። በመጨረሻም ሊዮኔል ሜሲ ከፒኤስጂ ጋር ያለውን ኮንትራት ማራዘሙ ተዘገበ። የዓለም ዋንጫ አሸናፊው ሊዮኔል ሜሲ ከፓሪስ ሴን ዠርሜን ጋር ቢያንስ ለ2023-24 የውድድር ዘመን የሚያቆየው ስምምነት ላይ መድረሱን የፈረንሳዩ ዕለታዊ ጋዜጣ ለፓሪሲየን ረቡለት አስነብቧል። የሰባት ጊዜ የባለንዶር አሸናፊው የ35 ዓመቱ አርጀንቲናዊ አጥቂ ሀገሩ ፈረንሳይን በማሸነፍ የዓለም ዋንጫን እንድታነሳ ረድቷል። የካታሩ የዓለም ዋንጫ እየተካሄደ በነበረበት በታሳስ ወር መጀመሪያ ላይ ሜሲ ቢያንስ ለአንድ ተጨማሪ የውድድር ዘመን ከክለቡ ጋር እንዲቆይ ስምምነት ላይ ተደርሷል ሲል ጋዜጣውን ጠቅሶ ሮይተርስ ዘግቧል። ፒኤስጂ የተጫዋቹን ኮንትራት ስለማራዘሙ እስካሁን በይፋ ያለው ነገር የለም። የፓሪስ ሴን ዠርሜን ፕሬዝዳንት ናስር አልከላፊ ከጥቂት ቀናት በፊት በሰጡት አስተያየት ሜሲ በክለቡ ቆይታው ደስተኛ መሆኑን ገልጸው ከዓለም ዋንጫው በኋላ ስለ ኮንትራት ማራዘሚያ ውይይቶች እንደሚደረጉ ተናግረዋል። በዚህ የውድድር ዘመን በሁሉም ጨዋታዎች ለፒኤስጂ 12 ግብ ያስቆጠረውና 14 ላይ ግብ የሚሆኑ ኳሶችን አመቻችቶ ማቀበል የቻለው ሜሲ በአውሮፓውያኑ 2021 ነበር ከባርሴሎና በሁለት ዓመት ኮንትራክት ወደ አሁኑ ክለቡ ያመራው። በዚህ ሳምንት መጀመሪያ ላይ የባርሴሎና ፕሬዝዳንት ጆአን ላፖርታ ሜሲ 21 ዓመታትን ወደ አሳለፈበት የስፔኑ ክለብ ቢመለስ ደስ ይለኛል ብለዋል። ይሁን እንጂ ባርሴሎና ሜሲን መልሶ ለማስፈረም ከተጫዋቹ ጋር ያደረገው ንግግር የለም። ከምንጊዜም ምርጥ ተጫዋቾች አንዱ የሆነው ሜሲ በ13 ዓመቱ ለተቀላቀለበት ክለብ ባርሴሎና በ778 ጨዋታዎች 672 ጎሎችን አስቆጥሯል። አሁን ለሚጫወትበት የፈረንሳዩ ክለብ ፒኤስጂ ከአንድ ዓመት አማራጭ ጋር የአንድ ዓመት ውል ለመፈራረም አዲስ ስምምነት የተደረሰው በፒኤስጂ የእግር ኳስ ዳይሬክተር ሉዊስ ካምፖስ እና በሜሲ አባት ጆርጅ መካከል ለአራት ወራት ውይይት ከተደረገ በኋላ ነው ተብሏል። አርጀንቲና ፈረንሳይን በመለያ ምቶች በማሸነፍ ለሶስተኛ ጊዜ ሻምፒዮን መሆኗን ተከትሎ ሜሲ የውድድሩ ኮከብ ተጫዋች ተብሎ መመረጡ የሚታወስ ነው። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። My hands are tied.
አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስለነበራችሁ በእጅጉና አመሰግናለን። በመስተንግዶ ሀብታም ስዩም፣ በምስልና በድምጽ ከነበሩ ደግሞ ኤልያስ አስማረ አብረናችሁ አምሽተናል። የነገ ሰው ይበለን። መልካም ምሽት። Every single time that I close my eyes.